ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። አድማጮቻችን፣ ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ ትረካ በወቅቱ ማቅረብ ባለመቻላችን ከፍ ያለ ይቅርታ እንጠይቃለን። የዚህ መጽሐፍ ትረካ እሁድ ሚያዝያ 22 ቀን የምንጀምር መሆናችንን ከወዲሁ እንገልጻለን። ለዛሬ በባቢሌ ቶላ ተደርሶ በጸጋዬ ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 9ን እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በኢትዮጵያ በገባው ድርቅና በተከተለው ረሃብ ምክንያት የምግብ እርዳታ የሚደረግላቸው ዜጎች ቁጥር 7.7 ሚሊዮን የደረሰ መሆኑን የወያኔ አገዛዝ አስታወቀ። የተራበው ቁጥር 5.6 ሚሊዮን ነው በማለት ለብዙ ጊዜ መነገሩ የሚታወቅ ሲሆን በአንድ ጊዜ ከሁለት ሚሊዮን ህዝብ በላይ መጨመሩን አስመልክቶ አንዳንድ ወገኖች የቁጥሩ መጨመር ድርቁ እየተስፋፋ መሄዱንና ወያኔ ማጭበርበር ከሚችልበት ደረጃ ማለፉን ይጠቁማል ይላሉ። በደቡብና በደቡብ ምስራቅ የተራበው ህዝብ ቁጥር በከፍተኛ ደረጃ እየጨመረ መሄዱን ሁኔታውን ተረድተው ከተመለሱ ወገኖች ለማወቅ ተችሏል። በጎንደር በተለያዩ ቦታዎች በደረሰው የቦምብ ጥቃት ምክንያት የአሜሪካ መንግስት ዜጎች ወደ አካባቢው እንዳይሄዱ አስጠንቅቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባለፉት ወራት ብቻ በጎንደር በአራት የተለያዩ ቦታዎች ቦምቦች መፈንዳታቸውን ገልጿል። መጋቢት 23 ቀን በፍሎሪዳ ኢንተርናሽናል ሆቴል፣ ሚያዝያ 10 ቀን በቀበሌ 18፣ ሚያዝያ 12 በግል መኖሪያ ቤት እንዲሁም ሚያዝያ 14 ሎጅ ዱሻቶ በሚባል ቦታዎች ቦምቦች ፈንድተው ጉዳት ማድረሳቸውን ኤምባሲው ገልጾ አስፈላጊ ሆኖ እስካላገኙ ድረስ ዜጎች ወደ ስፍራው ከመንቀሳቀስ እንዲቆጠቡም አሳስቧል። አሜሪካም ሆነ ሌሎች የምዕራብ አገሮች ከጥቂት ወራት በፊት ወደ ኢትዮጵያ ለሚሄዱ ዜጎቻቸው የሰጡትን ማስጠንቀቂያ ባለመለወጣቸው የአገሪቱ የቱሪስት እንቅስቃሴና ገቢ በከፍተኛ ደረጃ የተጎዳ መሆኑ በተደጋጋሚ ተዘግቧል። የውጭ ምንዛሪ እጥረት የግል ባንኮችንም እየጎዳ መሆኑ እየተነገረ ነው። ወደ ውጭ የሚላከው የሸቀጥ መጠን በጣም በመቀነሱ፣ የቱሪዝም ኢንዱስትሪ በመዳከሙ እንዲሁም በህዝባዊ አመጽ የተደናገጡት የወያኔ ባለስልጣኖች የውጭ ምንዛሪውን በገፍ ወደ ውጭ በማውጣታቸው የአገሪቱ የምንዛሪ ክምችት በከፍተኛ ደረጃ ማሽቆልቆሉ የታወቀ ነው። ሰሞኑን የተወሰነ መጠን ያለው የውጭ ምንዛሪ በንግድ ባንክ ውስጥ እንዲቀመጥ በመደረጉና አስመጪዎች የብድር ሰነድ ሂሳብ እንዲከፍቱ ጥሪ የተደረገላቸው በመሆኑ ገንዘባቸውን ከትናንሽ ባንኮች እያወጡ ወደ ንግድ ባንክ በማዞር ላይ ናቸው። ይህም በአነስተኛ ደረጃ ያሉት በርካታ ባንኮች የተቀማጭ ገንዘብ መጠናቸው በጣም እንዲቀንስ ያደረገው መሆኑንና በትርፍ ለመስራትም አዳጋች እንደሚሆንባቸው ተስተውሏል። ቀደም ብሎ የብድር መተማመኛ ሰነድ ለሚሰጠው ግዥ መቀመጥ የነበረበት ገንዘብ ከዋጋው ከ20 እስከ 30 በመቶ ሲሆን በአሁን ወቅት ግን 100 በመቶ ማስቀመጥ የግድ ነው ተብሏል። በመካከለኛው የሶማሌ ግዛት ሂራን በሚባለው አካባቢ የአልሸባብ ኃይሎች በወያኔ አገዛዝ በተራፉ ወታደሮች ላይ ደፈጣ አካሄደው ጉዳት ያደረሱ መሆናቸውን ጋሮወይ ኦንላይን የተባለው የዜና ምንጭ ገልጿል። ለረጅም ጊዜ የተኩስ ልውውጥ ሲደረግ መቆየቱን የሰሙ አካባቢው ነዋሪዎች በከባድ መሳሪያና በአርፒጂ ይዋጉ እንደነበር ገልጸዋል። ከሁለቱም በኩል ምን ያህል ሰዎች እንደተጎዱ ግልጽ ባይሆንም አልሸባብ ሁለት ወታደሮች የገደለ መሆኑን ገልጿል። የአፍሪካ ህብረት የሰላም አስከባሪ ኃይል አባላት በቦታው በተገኙበት ወቅት አልሸባብ አፈግፍገው የሸሹ መሆናቸውም ተነግሯል። የሮማው ካቶሊክ ሊቀ ጳጳስ ፍራንሲስ አርብ ሚያዝያ 20 ቀን ግብጽን የሚጎበኙ መሆኑ ታውቋል። በቅርቡ በግብጽ በደረሰው ግድያ ምክንያት ጉዟቸውን እንዲያዘገዩ ተጠይቀው ፈቃደኛ ሳይሆኑ ቀርተዋል። ሆሳና ዕለት በአሌክዛንድሪያ በክርስቲያኖች ላይ የደረሰውን ግድያ አውግዘው መፍትሄ ሊገኝ የሚችለው በክርስቲያኖችና በሙስሊሞች መካከል ግልጽና ቅን ውይይት ሲደረግ ነው ብለዋል። ጳጳሱ ግብጽን በሚጎበኙበት ወቅት ከፍተኛ የጸጥታ አጠባበቅ የሚደረግ ሲሆን ሱቆችና መስሪያ ቤቶች እንዲዘጉ የታዘዙ መሆናቸውም ታውቋል። ያርፉበታል በተባለው ቦታ ገና በዋዜማው ፖሊሶች የቤት ለቤት ፍተሻ ሲያደርጉና ምርመራ ሲያካሂዱም ታይተዋል። በግብጽ በአክራሪ እስላሞችና በክርስቲያኖች መካከል ለአመታት በተካሄደ ግጭት በርካታ ሰዎች የሞቱ ሲሆን የጳጳሱ የግብጽ ጉብኝት ሁኔታውን እምብዛም ሊለውጠው አይችልም የሚሉ በርካታ ናቸው። በደቡብ ሱዳን ኮዳክ በተባለች ከተማ ላይ በአማጽያና በመንግስት ወታደሮች መካከል በተደረገ ጦርነት 25000 የሚሆኑ ሰዎች ቤት ንብረታቸውን ጥለው የተሰደዱ መሆናቸውን ድንበር የለሽ ሐኪሞች የተባለው ድርጅት ገልጿል። በአማጽያን ቁጥጥር ስር የነበረችውን ከተማ ለመቆጣጠር የመንግስት ኃይሎች የወሰዱት እርምጃ ነዋሪዎች ከፍተኛ ችግር ላይ መውደቃቸው እየታየ ሲሆን የመጠጥ ውሃ፣ የምግብና የመድኃኒት እርዳታ ለማድረግ አስቸጋሪ ሁኔታ የተፈጠረ መሆኑም ተጠቅሷል። ጦርነቱ በዚህ ከቀጠለ የሚሰደደው ሰው ቁጥር ወደ 70000 ከፍ ሊል እንደሚችልም ተገምቷል። የደቡብ አፍሪካ መንግስት ከሩሲያ ጋር የኒውክሌር ኤሌክትሪክ ኃይል ማመንጨት የሚያስችል ፕሮጀክት ሊያደርግ የነበረውን የስምምነት እቅድ ፍርድ ቤቱ ያገደው መሆኑ ታወቀ። ፍርድ ቤቱ ስምምነቱን ያገደው ጉዳዩ ለሕዝብ ይቅረብ በሚል ሲሆን ደቡብ አፍሪካ ተጨማሪ የኒውክሌር ማመንጫ አያስፈልጋትም የሚሉ ዜጎች ቁጥር ብዙ ነው። በአሁን ወቅት ደቡብ አፍሪካ 2 የኒውክሌር ኃይል ኤሌክትሪክ የምታመነጭበት ጣቢያ ሲኖራት ይህም 5% የሚሆነውን የአገሪቱን የኤሌክትሪክ ፍላጎት የሚያሟላ ነው ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 10 ታህሳስ 12 ቀን 1970 ዓመተ ምህረት የማንዴቦ ነፍሰ ገዳይ ስኳድ አዲስ አበባ ባለው ማዕከላዊ መስጊድ ውስጥ ዘው በማለት ጸሎት በማድረስ ላይ የነበሩ ብዙ ሰዎችን በመትረየስ አጨዱ። በወቅቱ በኢሃፓ ተገልጾ የነበረው ይህ ሁኔታ አዲስ አበባ ውስጥ ለረጅም ጊዜ የኖር በነበረ የውጭ ሰው ዘገባ ተረጋግጧል። በዘ ታይምስ ለንደን የወጣው የሰውየው ሪፖርት እንደሚከተለው ነበር። የትልቁ መስጊድ ኢማም በሽብር ስኳድ አባል ተመተው የሞቱ መስለው ወደቁና በኋላ ቀልባቸው ተመለሰ። ወታደራዊ መንግስት ይህን በሰማ ጊዜ የተሰማውን ሐዘን ለመግለጽ ጠርቷቸው አናርኪስቶች መስጊድ ላይ ጥቃት ፈጽመው ይህን ያህል ንጹሃን ሰዎች መግደላቸው በጣም አሳዛኝ አይደለምን ተባሉ። አዛውንቱ ኢማም እንዲህ ሲሉ መለሱ፣ በቀበሌያችን አናርኪስቶች የሉም፣ ያደረጋችሁት እናንተው ናችሁ። ግን ለምን? መስጊድ ውስጥ ቁርአናቸውን በእጃቸው ይዘው የቆሙ ድሆችና ተራ ሰዎች ብቻ ነበሩ። ዝናመ ምህረትና እክለ በረከት እንዲሰጠን ነበር የምንጸልየው። 50 ሰዎች ገደላችሁብን፣ ለምን? መልስ ሳያገኙ ወደ ቤታቸው እንዲመለሱ ተፈቀደላቸው። ግን በማግስቱ ተወሰዱና ከዚያ በኋላ ስለሳቸው የተሰማ ነገር የለም። የማዕከላዊው ዓለም በቃኝ እስር ቤት እስረኞች የረሃብ እድማ አደረጉና ዘመዶቻቸውም ድጋፍ ሰጧቸው። ታዲያ ምላሹ ምን ሆነ? እርሸና። በታላላቅና በትናንሽ ከተሞች ከቤት ቤት ፍተሻ ተካሄደ። ውጤቱ የጅብላ እርሸና። እስር ቤቶች ካፍ እስከ ገደፋቸው ሞሉ። መፍትሄው ሌሊት ሌሊት በርካታ እስረኞች እያወጡ መፍጀት። መገናኛ ብዙሃንም በተፈጸመው ግድያ እየፈነደቀ ሰለባ ሆኖ ለወደቀው ልጅም ሆነ የካቲት 15 ቀን 1970 ዓ.ም ተመረጠ ቀበሌ 13 አዲስ አበባ ውስጥ እንደተገደለው ታደለ ወልደ ጋብር የተባለ የ80 ዓመት ሽማግሌ እጄን አልሰጥም ብሎ የጸጥታ ኃይሎች ላይ ተኩስ ለመክፈት የሞከረ አደገኛና መሳሪያ የታጠቀ አናርኪስት ብለው ያቀርቡታል። በመይሶን ቃላት ደግሞ ግድያዎቹ በሚከተለው መንገድ ተገልጸዋል። ርሸና፣ እስራትና ብርበራ በኦፊሴል መካሄዳቸው የታወቀ ነው። ግን እነዚህ እርምጃዎች የተወሰዱት በለየላቸው የኢሃፓ የኢድህና የሲአይኤ ቅጥር ነፍሰ ገዳዮች ላይ ነበር። እርምጃዎቹ የተወሰዱት በመካሄድ ላይ ያለውን አብዮት በመቃወማቸው ብቻ ሳይሆን ለመቀልበስም በመሞከራቸው ነበር። አብዛኞቹ የተገደሉት በሰላም እጅ ባለመስጠታቸው ነበር። ህዝቡንና አብዮቱን ለመከላከል እንደዚያ አይነቱን እርምጃ መውሰድ አስፈላጊ ነበር። ለአምነስቲ ኢንተርናሽናል መልስ በእንግሊዝኛ ሜይ 23 1977 እንደ ፈረንጆቹ አቆጣጠር። መይሶን እንዲያውም ከደርግ ጋር ከተቆራረጠ በኋላም እንኳ ያንኑ ቅኝቱን ይዞ ቀጥሏል። መስከረም 7 ቀን 1970 ዓመተ ምህረት ከመንግስቱ ኃይለ ማርያም ጋር ለመታረቅ ገና ተስፋ ያልቆረጠው ነገደ ጎበዜ ለሞንድ ለተባለው ጋዜጣ ጥያቄ አቅራቢ በሰጠው ምላሽ ስለ ቀይ ሽብሩ የቀረቡት ዘገባዎች የዓለም አቀፍ ህብረተሰብን አመለካከት ለመመረስ ሲባል የተጋነኑ ነበሩ ብሏል። አስፈላጊ እርምጃዎች፣ የተጋነኑ ዘገባዎች፣ ኢምፔሪያሊስቶች የቀረቡ የተሳሳቱ ዘገባዎች፣ ቀይ ሽብሩ ይፋፋም እያሉ እርስ በርሳቸው የሚቃረኑ ነገሮችን መይሶንና ደርግ በሚለ ፈልፉበት ጊዜ ስለ ዓለም አቀፍ ህብረተሰብም ሆነ በጅምላ በመረሸንና በመጨፍጨፍ ጸጥ ለማሰኘት ይረባረቡበት ስለነበረው ስለ አገር ቤቱም ህብረተሰብ አስተያየት ደንታ አልነበራቸውም። በ1970 ዓመተ ምህረት ወደ መጨረሻው አካባቢ በአዲስ አበባ የጅምላ ርሸናው እያበቃ በመላ ኢትዮጵያ ባሉ የገጠር ከተሞች ግን በአፍላነት እየተጋጋመ በመምጣት ላይ ነበር። የጅምላ ግድያ ነበር የቀይ ሽብሩ ገጽታ። አንድ ትውልድ ጠርጎ ለማጥፋት ሆን ተብሎ የተነደፈ ፖሊሲ። ነጻ እርምጃ። ይህ ሌላው የቀይ ሽብር ገጽታ ሲሆን ስሙ በቀጥታ እንደሚያመለክተው በነጻ የመግደል መብት በመያዝ አስፈላጊነት ሳይገቱ ተኩሶ የመብታት መብት ማለት ነበር። ለጥፋት ማስረጃ ማቅረብ፣ ህጋዊ መንገዶችን መከተል በአብዮታውያን ገዳዮች ዘንድ እንደ ቡርዥዋ የህግ ፍጽምና ይቆጠራል። መይሶን በተግባር ላይ እንዲውል ግፊት ያደረገበት ነጻ እርምጃ የተጀመረው በመስከረም 1969 ዓመተ ምህረት ውስጥ ነበር። በዚህ ፖሊሲ መሰረት ስኳዶች አናርኪስት ነው ብለው የሚጠረጥሩትን ወይም መስሎ የተሰማቸውን ባዩበት እንዲገድሉ መብቱ ተሰጣቸው። ይሄው ፖሊሲ እንደሚፈቅደው በመንገዶች ላይ፣ በቢሮዎች፣ በፋብሪካዎች፣ የትም የት በማንኛውም ጊዜ ተኩስ ሆነ። የስኳድ አባላቱ ከጅፖቻቸው ወይም ከፔጆ መኪኖቻቸው ዱብ ዱብ ይሉና አንዱን ረሽነው ይቀጥላሉ። የሚጠየቅ ጥያቄ የለም። ሰለባ ሆኖ የወደቀው ህፃን፣ ሽማግሌ ወይ ባልቴት፣ ቄስ ወይም ደግሞ ተማሪ ሊሆን ይችላል፣ ግድ አልነበረም። ነጻ እርምጃውን የቀበሌ ስኳዶች የግል ቂም በቀልን ለመወጫ ወይም በሌላ ለማንኛውም በቂ ገንዘብ ከፍሎ ጠላቱን ለማስወገድ ለፈለገ ቅጥረኛ በመሆን ይጠቀሙበት ነበር። ኮረዳዎች ይደፈራሉ፣ ይረሸናሉ። ነጋዴዎች ይዘረፋሉ፣ ይረሸናሉ። ተቀናቃኞች ይገደላሉ። እዚያን ጊዜ የበላይነቱን ይዞ የነበረው አእምሮ ቢስነት በአንድ የለሞንድ ጋዜጠኛ በሚከተለው መልክ ቀርቧል። አንድ ፒያሳ አካባቢ የምትኖር ህመምተኛ እናት አንድ ማምሻ ላይ ያላትን አንድ ልጅ ወደ ፋርማሲ ላከችው። ወደ ቤቱ ሲመለስ ኮበሉ ከአደባባዩ ደረጃ ላይ በጥይት ራሱ ላይ ተመቶ ሞተ። ገዳዮቹ ሬሳውን በጫማ ገልበጥ አርገው አይተው የሟቹን እናት ይቅርታ፣ ሌላ ሰው መስሎን ነው የገደልነው አሏት። እነዚህ እንግዲህ ጨዋነት ያላቸው ገዳዮች መሆናቸው ነበር። ከነጻ እርምጃዊት ባህል ጋር የሚሄድ አልነበረም። አንድ የደርግ አባል ለተሰበሰቡ የቀበሌ መሪዎች መስከረም 24 ቀን አዲስ አበባ ውስጥ ነጻ እርምጃው ወጣቶች ላይ እንዲያተኩር የታሰበ ነው ብሎ እንደተናገረ ይታወቃል። ከፋርማሲ ሲመለስ የተገደለው ኮበልም እንደማንኛውም ሁሉ ኢላማ ለመሆን የሚፈልገውን ያሟላ ነበር። በመሰረቱ ጠቅላላው ፖሊሲ ህሊናን ከመሳት የመነጨ ከመሆኑ የተነሳ የጎንደሩ አስተዳዳሪ ነፍሰ ገዳዩ የደርግ አባል ሻለቃ መላኩ ተፈራ የልዩ ኮማንዶ አዛዥን ይጠራና በጎንደር ከተማ ለግማሽ ሰዓት ነጻ እርምጃ ብሎ ያዘው ነበር። ይህንን ትዕዛዝ ተከትለው ኮማንዶዎች ከተማ ውስጥ ይገቡና የተተመነው ሰዓት እስኪሞላ ድረስ ያሻቸውን ማንኛውንም መንገድ ላይ ያገኙትን ይገድሉ ነበር። እንደዚህ ባሉት ጊዜያት ቤት ሰብረው የሚገቡ ቢሆንም ኑሮ የሟቹ ቁጥር የላቀ በሆነ ነበር። ሻለቃ መላኩ እርምጃውን የሚያዘው ባሰኘው ጊዜ ሲሆን የግድያው ፈንጠዝያ ለምን ያህል ጊዜ መቆየት እንዳለበትም የሚወስደው እንደፈቀደው ነበር። በወቅቱ የነበሩት አቡን ከመላኩ መቅሰፍት ይሰውራችሁ ብለው ያሳረጉት ያለ ምክንያት አልነበረም። መይሶን ይህን ፖሊሲ ከማፍቀሩ የተነሳ ከደርግ ጋር ተጣልቶ ሲለያይ ከደርግ ጥፋቶች አንዱ ከውስጡ ያሉ አድሃሪያን ነጻ እርምጃውን ለማስቆም መሞከራቸው ነበር ብሎ ይከራከር ነበር። ከቤት ቤት ፍተሻ እንደገና የዚህ እርምጃም ሐሳብ የመነጨው ከመይሶን መሪዎች አፍላቂ ምናብ ነበር። تک ایش برو منگش عتاس فو بفیت که بیت بیتی درج یا نبرو فتشا یا نهال یه تنکر النا بمی جبم یه تدرج آل نبرم بک ایش برو سر که بیت بیت فتشا آش شم زور را لواینت نگر نبر یه تفلگو لدم بوی اهلیم بی درجو فتشا سایوان یبلت صفات لالو قدیا شفان اندیهون نبر فتشاوچو بزفکاته یم بی درجو رشناوچن نسا ارمجاوچن یاسکتلو نبرو تطرطاریو که تگنیه ایگدلال کال تگنیم بیتوست یه تگنیوت بجملا ایگدلالو بیانس آن ویم کلت ایکارم یم جمراو اینه نیالو که بیت بیت فتشا مگا بیت افرا عرات تکن شیزت ایمتو سلسا عرات تامت مرد تجمرو عرات تکنات قویه لیلا دگمو میازی حیازت این کلمت تاننا کلت کنات قویه مزکرم سلاسالای مرکاتو یلیلیت فتشا تدرگو یبرکاتا سووچن موت اسکتلا فتشاو مجمرو سی گلس بنا بیتوش بمولونا یسی نما بیت ادراشو چیز زگالو اسکوادوچن نا ایس اتایلوچ مکینوچ کالهونو بستگر لیلوچ مکینوچ منگلائی اندی کسا کسو آی فکر اللہ چاو ساو بیتوست اندی کوئی یگبی بر روچن نا یبیت بر روچ کفت اندی هونو اتازازالو بفرات یمیچ امدد ستتا کتموالای بمیرببتن نا سو طلوات اندشش ونا بمت مسلبت گیزه سکوادوچن نای ستتا سووچ کبیت بیت ایتن کسا کسو گدیت چون ییازو تال یه کتمایی تو موچ آج خلو بتاد تقو و تقدرو چننا زیم زیم اللهو یه متلون کلانشکوف آنگبو یه سممتو یه هل تطرطاری آنارکیستو چه متاکی فوتوگرافو چنیزو که لاو چن بمیکو تطرو یه سدزننا یه مئیسون سکوادو چه ایزگالو فتشاو با افیسیل یه میتاوکو یه ها پا تطرطاریو چن یه طور مساریان یه دیموکراسی اتمو چن یه اپای مزمور کاسیتو چن، یه مباشا مکیناو چن وزت لماغنیت نبر. ریدیو گن بدل ادراغی نت منفسی گلسی نبرو بفتشاو وقت، یکی بی، یه مار، یه ماریا تریزا برروچ وزت میازن نبر. یک کلو دگمو انده اپا کزن تدرگو نبر یمی کربو. ریلان نگاگر، یه تکایده نبرو یه تر را یه نتازر فیا نبر مالتنو. اللوم نگر با کبیه ببر بره با تنتاوی تره بر رگن زفسر قطلای بچه توسنو کارتو بیوان نرو من الباتم سو بزوم بالگددو نبر فتشاو چون اشباری یاد رگا چو بزفکاده یمی در رگو گدی یا نبر کبیه تلال تگنیولی جو چا چو مکنیات ماکرویال چالو ایگدلالو آن یه دیموکراسی اتم کند سو بیت کتگنی منیال سو مگدل اندال لبت یمی وسنو یه فتشاو بودن مری بتاییونو با هلوم هونی تاگین اند سو مگدلو ای کارم فتشاو بودن کردو چنی دفرال اندن رو چون سیگر لیلو چونی مرال بیتوست گنزب کتگنی بالا بیتولای نسار مجایی وسدن نا گنزبو باراریو چوی ورسال ایماچو کتر کفیال نبر منگست بیکانو بریدیو اجال ستم یالو سرابیو تاینوش تدمسسو ایال بمورد با تفلسموت گدیاوچ ایفندد نبر. یا پا فتشا یمیت که ربتنلت کدم ایال لماوگ ایچل سل نبر که بیت بیت ایدرگ یه نبرو فتشا مواکرون که گمتوی چه نبودات علا در رسبتم. اونم پاس ساوگ برکارتا یه پا بالا تگر لوال بمگابی تو فتشا یه اپا اوالنا یه ایسا مالک المهم بری نبرو مارکو ساگوس که اتاد دروشگار تتاکسوی موتسیون یه اپا ماکلاوی کومیتی اوالی نبرو تسفه دبسای بمنگست سکواروش بمکببو کفوک انصاب مزلد راسون گلولال بکی اللوشلا یمی درگو گدی یاوچم بزفکده یمی کهیدو نبرو کندی اینطوچو که اللوش اندو که نبرو که آکاکیو که اللالای نبر نگاییله ملاکو مارکوس انا یوهانس برهانه کاند انگلیزاوی یونیورسیتی ممهرگار یه تگدلوت. ملای تو کتما به نفس گده اسکوادوش تور را کنفش لووش به مات تلبت انا نیو اسکوادوش بیاتفواتم بیمرواتم کلوات چو بمرات چو یمی وسن بطونی تا منال با بزدی درجه بلیلوچ بزو اگروچ یمی تاوکی هونال. የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያ ሁኔታም ቢሆን ከፍ ያለ ቢሆን እንደፈለጉት ቢሆንም ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ የማትልበትና እኒው ስኳዶች ቢያጠፋቱም ቢመሯቱም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያን ሁኔታም ቢሆን ከፍ ያለ ቢሆንም እንደፈለጉት ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። ግብረ ሰይል ወይም ቶርቸር በኢትዮጵያ ውስጥ በፖሊስ ወይም በጸጥታ ሰዎች የሚደረግ ምርመራ ለረጅም ጊዜ ከግብረ ሰይል ጋር ተወራራሽ ሆኖ ኑሯል። ጥፋቱን ወዲያውኑ የሚያም ትንሽ መቅመሱ አይቀርም። የማይቀምሱ ጥቂቶች ናቸው። ግን የግብረ ሰይልም አይነት አለው። አጼ ኃይለ ሥላሴ ፖለቲካ አፈንጋጮችን ወይም የተያዙ የሽምቅ ተዋጊዎችን ምስጢር እንዲያወጡ ለማድረግ በዚሁ ዘዴ ይጠቀሙ ነበር። የተጠረጠረ ሌባ በምርመራ ጊዜ ልምጭ ይቀምሳል። ግን በፖለቲካ ምክንያት እንደታሰሩት የከፋ ግብረ ሰይል አይደርስበትም ነበር። ይህን ሁሉ ቀይ ሽብር ቀየረው። በመሰረቱ በአጠቃላይ የደርግ የግፍ አገዛዝ ነው ይህን ሁሉ የቀየረው። እያንዳንዱ ለግብረ ሰይል ይዳረጋል። ከዚህ ቁም ስቅል ለማምለጥ ያለው ድል አስቀድሞውኑ አለመያዝ ብቻ ነበር። ግብረ ሰይል የሽብሩ ዘመቻ የማይነጠል አካል ነበር። በጣም ጥቂቶች ነበሩ ለማምለጥ በርግጥ እድለኞች የነበሩት። ሽማግሌ ወይም ወጣት ሳይባል ማንኛውም ሰው ነበር ግብረ ሰይል የሚፈጸምበት። ንጹህ ሆነ ጥፋተኛ ለውጥ አልነበረውም። ምክንያቱም ግብረ ሰይል ፈጻሚዎቹ እስረኛውን ብለው በሚወጣላቸው ጊዜ እስረኛው ወይ ሙቷል ወይም ደግሞ ጥፋቱን እያወጣ ነው። ጥፋቱን ስላወጣም ግብረ ሰይል ፈጻሚዎቹን ያስቆማቸዋል ማለት አይቻልም። ጥፋትን አምኖም መደብደብ ነበረና ከጥያቄ በፊትም በኋላም አይቀርም። በሚከረፋውና በጣም በተጨናነቀው የቀበሌና የጸጥታ እስር ቤት ክፍሎች ውስጥ በመበስበስ ላይ ያለ የሰው ሥጋ፣ የተቆረጡ እጅ እግሮች፣ የተመዳመዱ ጆሮዎች፣ የተፎነኑ አፍንጫዎች፣ የተመዘዙ ጥፍሮች፣ የተጎለጎሉ ዓይኖች፣ የተጨፈለቁ ብልቶች፣ የተበጣጠሱ የሴት ብልቶች፣ የተቃጠሉ ጀርባዎች፣ የተቃጠለ ጸጉር፣ ምኑ ቅጡ ምስክርነታቸውን እነሆ ይላሉ። እነዚህን የጋርና የዋይታ ክፍሎች ነበር ካስትሮ እውነተኛው አብዮት ብሎ ያሞገሰው እውነተኛው ገጽታ። በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት የአስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አቆርማጭ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲዘፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ قطعت نبر هممو يبلت اندياس سكاي جبرساي الادراجيوچو يوست اگر قوداون بكارا اشانتا تفونا يانن قسلون كمغرفات شوافيت اندين فرق لولت قناتي اهلي اقويو تال بليلاوني تادقمو غرفاتو يسرنيون قودا سي سنتات تقون ناسي قسل تريچون نبر بره ينسن سبتال وينم شنت قسلو لاي يافس سبتال چنقلات دگمو سلتام طرز باللو ماسمريا يمتال گبر سگاوي سيل تلالق سيتوچن نالجا گردوچن مدفر يتلمده اتراگوت نبر كتدفروت انداندوچوم يزتني عامتن بوقاقلاوش نبرو ከኩለ ሌሊት በኋላ ሴት ስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳን ግብረ ሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድ ስረኞችም ፍም እስኪመስል ጋር ለብረት በፊንጢጣቸው በመስደድና በልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሽዋ ይሙላበት ጠርሙስ በማንጠልጠል ግብረ ሰይድ ይፈጸምባቸዋል። ወታደራዊ ፖሊስ ተክላይ ሰፈር ውስጥ በልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ስጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙስ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል ወይም የደከከ የጠርሙስ ስፋጭ እየተጨመረበት በተስተሱ ይወጣል። ዝንጣላ በስለታም ካራ የክንድና የጭንን ቆዳ መገፈፍን ጥፍሮች መዞ ማውጣትን ጣቶችን በትንንሹ መከታተፍን አፍንጫና ጉንጭን በፒንሳ መቦጨቅን የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን የሴትን የጡት ውልብልቢት መቁረጥን ጸጉርን ጀርባን ሆድን በእሳት መለብለብን ያጠቃልላል። ባንዳንድ ሁኔታዎች እጅግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ወጥቶ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቆስለኞቹም ጠንብተው እና የጋር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የህክምና እንክብካቤ አልነበረም። በላይ ሰበነት አስደንጋጭ መስል ይሆናል ነው ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ስጋ የሚበሉት ግብረ ሰይድ ፈጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የተጠቀሰ ነው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደዱት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። አዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ስጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሯዊ ግብረ ሰይድ ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረ ሰይድ ሲካሄድባቸው እንዲመለከቱ ይገደዳሉ። አይሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረሰይድ እንዲያዩ ይደረጋል። ፍንክች አለል ያለ ስረኛ ወላጆች ከፊቱ ቀርበው ግብረሰይድ ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገጥ የማስመሰል ርሸናዎች ይካሄዳሉ። በዚህ የአዲስ አበባ ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረሰይል ቁምስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረሰይል በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፋተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረሰይድ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4.5 ሜትር በአራት ተኩል ሜትር ስፋት ባላት ክፍል ውስጥ ከ50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂት ይዛ የምትገኝ አንዲት ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይድ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይድ የሚፈጸመው የትም ነበር። ጅጋረመኔነት ይታይባቸው የነበሩ ቦታዎች፣ የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ 3ኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረሰይድ ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች፣ በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና፣ ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረሰይል ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። የግብረሰይል ፈጻሚዎቹ ጥቂቶችም ፍዳ ሲያበሏቸው እንደነበሩት ጥቂቶች ሁሉ እነሱም ለስደት በቅተዋል። የ8 ዓመት ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረሰይል ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜው 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን፣ ሲሳይ ዓለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረሰይድ ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የዓለማየሁ ስቃይ ግን ተራዘመበት። ጠቅላላ ልብሱን እንዲያወል ከተደረገ በኋላ እርቃነ ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። ለተቃጠለው አካሉ ምንም ሕክምና ሳይደረግለት ተትቶ ከጥቂት ቀናት በኋላ ሞተ። ባህር ዳር ብራኔ ኪዳኔ የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሞቷል። መኖሪያዋ ቄራ አካባቢ አዲስ አበባ። እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረሰይል ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሞታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረሰይል ሲፈጸምበት ሞቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ክልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረሰይል ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። እድሜዋ 25 ዓመት መኖሪያዋ ዳባት የነበረ እታገኝ ብርሃኑ የአምስት ወር ነፍሰ ጡር ነበረች ስትያዝ። ግብረሰይል ተፈጽሞባት ከመገደሏና አውራ ጎዳና ላይ ከመጣሏ በፊት በእርግጥ ሕይወት ነበራት ብሎ ለመናገር አያስደፍርም ነበር። ከእሷ ሬሳ ጋር ፈንቱ ገላው የተባለ የሌላ እስረኛ የተቆራረጠ ሬሳ አብሮ ለትርኢት ቀርቧል። ጎንደር ውስጥ መምህር የነበረው የ34 ዓመቱ ዮናስ አዲሱ ለዘብ ያለ የፖለቲካ አመለካከት ነበረው። ታዲያ ተያዘና የኢሃፓ ከፍተኛ መሪ ነህ በሚል ተከሰሰ። ለሳምንታት ስሞች መዋቅርና የመደበቂያ ቦታዎች እንዲያወጣ ግብረሰይል ተፈጸመበት፣ ግን ሊያወጣ አልቻለም። በኋላም ከወገቡ በታች ሽባ ሆኖ ከተለያዩ የህመም መንስኤዎች ይሰቃይ ጀመር። ባለስልጣኖች ለሽልማት የሚያበቃውን ዋናውን ይዘናል ብለው አስበው ነበርና ወደ ሆስፒታል ወሰዱት። እዚያም እጆቹና እግሮቹ ካልጋው ጋር ተጠፍረው ሕክምና ተደረገለት። ቆየት ብሎም ሌላ እስረኛ ዮናስ የኢሃፓ ከፍተኛ አመራር እንዳልነበረ የጸጥታ ሰዎቹን ሊያሳምናቸው ቻለ። ጥቅምት 1969 ዓ.ም ዮናስ ከሆስፒታል በቃሬዛ እንዲወጣ ተደርጎ መቃብር ውስጥ ተወረወረ። በሕይወታቸው ከተቀበሩት ጥቂት የሽብር ሰለባዎችም አንዱ ሆነ። ኢብራሂም ዘለቀ፣ ሐሰን መሐመድ፣ አሰፋ ጀማነ፣ ሞገስ በላይ፣ ታደሰ አያሌው፣ ሰርጎ ሙሄ፣ ሽታሁን እስጢፋኖስ፣ መላኩ ወልደ ትንሣኤ፣ ግብረ ጻድቃን ኃይሌና ቁጥር የሌላቸው ሌሎች አረመኔያዊ ግብረሰይል ተፈጽሞባቸው ተረሽነዋል። ዮሴፍ አዳነ አከርካሪ አጥንቱ በግብረሰይል ከተሰበረ በኋላ አያሌ የቁም ስቅል ተቀብሎ መዳረሻው እንደጠፋው እንደ ፍቅሬ ዘርጋው እሱም የት እንደደረሰ የሚያውቅ የለም። እንደ ሀብታሙ አንዳርጋቸውና እንደ አልማዝ ታደሰ ያሉ ልጃገረዶች እጅግ ጭካኔ በተመላበት ግብረሰይል ከተፈዳዩ በኋላ ሞት ገላግሏቸዋል። ሽብሩ በመንግስቱ ያመጻ አውታራትና በስኳዶች ውስጥ ታምቆ የነበረውን ጭካኔና አውሬነት እንዳለ በአደባባይ እንዲወጣ አደረገው። ለትርኢት ተብሎ ሬሳዎች አውራ ጎዳና ላይ ሲወረወሩ የግብረሰይል ፈጻሚዎቹን አውሬነት ማየት ይቻል ነበር። ይኸው አሰቃቂ ግብረሰይል አሁንም በህዝባዊ ዲሞክራሲያዊው መንግስት እስር ቤቶች ውስጥ እየቀጠለ ነው። የሬሳ ትርኢት። ይህ የቀይ ሽብር የብቻው የሆነ የራሱ ፈጠራ ነበር። ሐሳቡ ከሶቪየቶችና ከምስራቅ ጀርመን አማካሪዎች የመጣ ነው የሚሉ አሉ። ለሁሉም ግን መንግስቱ ያን ተቀብሎ ስራ ላይ መዋሉ ራሱ አረመኔነት ነው። እስር ቤት ውስጥ የሞቱ፣ ግብረሰይል ሲፈጸምባቸው የሞቱ፣ በነጻ እርምጃ የሞቱ ሰዎች በደም የተበከሉና ዝንጥልጥላቸው የወጣ ሬሳዎች በመስቀለኛ መንገዶች ላይ፣ በዋና አውራ ጎዳናዎች ላይ፣ ቤቶች አጠገብ ይጣሉና ለአንድ ቀን ትሪቱ ነው ይታያሉ። ማንም ወላጅ የዘመዱን የልጁን ሬሳ ማንሳት አይችልም። ማንም ሰው ማልቀስ አይችልም። እንዲያውም የቀበሌ ነዋሪዎች እንዲሰበሰቡ ተደርጎ እንዲህ ይያሉ መስፈን ይገደዳሉ። አቤት አቤት ደስ ማለቱ ያናርኪስት ደም ሲፈስ ማየቱ። በሌላ ጊዜ ደግሞ መይሶን ያሰለጠናቸው ወጣቶች ከትሪቱ ቦታ እንዲመጡ ይደረግና ከላይ የተጠቀሰውን ወይም እሱን መሰል ዘፈን እንዲዘፍኑ ይደረጋል። ሬሳ ለትሪት ይቀርብ የነበረበት ምክንያት ህዝቡን ቀልብ ለመግፈፍ ውርደት ለማልበስና ምንም መፈናፈን የማይቻል ደካማ አድርጎ ራሱን እንዲመለከት የመንግስትን ኃያልነት ደግሞ አግኖ እንዲያይ ለማድረግ ነበር። በርካታ ወላጆች ልጆቻቸውን ከአውራ ጎዳና ላይ ወድቀው ተበጣጥሰውና ሙተው በማየት አእምሯቸውን ስተው እብዶች ሆነዋል። ለሞቱት ሊያለቅሱም ሆነ ሬሳቸውን ሊቀብሩ ባለመቻላቸው ከባድ ሐዘን ውስጥ ወድቀዋል። ተገድለው መንገድ ላይ ተጥለው ይሆናል በሚል ወገኖቻቸውን ፍለጋ ከቀበሌ ወደ ቀበሌ በመቋተል ወላጆች ክፉኛ ተሰቃይተዋል። ይበልጥ አስደንጋጭ እንዲሆን ሬሳዎች ሆን ተብሎም ይበጣጠሱ ነበር። አንዳንዶቹ አንገታቸው፣ ሌሎች ደግሞ እጅ እግራቸው ይቆረጣል። በአንዳንድ ሁኔታዎች የተቆረጡ እጆች ከግንባር ላይ በመስማት ይቸነከራሉ። አብዛኛው ሁኔታ አናርኪስት ነበር ወይም ቀይ ሽብሩ ይፋፋም የሚል መልእክት ያለው ጽሑፍ ሬሳዎቹ ላይ ይቸነከራል። ውሾችም ተገድለው እኔም አናርኪስት ነበርኩ የሚል መልእክት የያዘ ጽሑፍ ለማሾፊያ ተቸንክሮባቸው በሰው ሬሳ አጠገብ ይጣላሉ። ማታ ማታ የማዘጋጃ ቤት መኪኖች ሬሳዎችን ሰብስበው በማይታወቅ የጅምላ መቃብር ውስጥ ይደፋቸዋል። የተበጣጠሰ ሬሳን ለትርኢት ማቅረብ የአረመኔያዊ ሽብር አንዱ አጸያፊ ገጽታው ሲሆን፣ ግልጽ በሆነ መንገድ የመንግስቱ ኃይለማርያምን አምባገነናዊ መንግስትና የመይሶን ባልደረቦቹን ኢሰብአዊና አረመኔያዊ ባህሪ አመልክቷል። የሬሳ ሽያጭ ከመስከረም 1968 ዓ.ም ጀምሮ ምኒልክ ሆስፒታል ውስጥ አዲስ አበባ በሽብሩ የወደቁ ሰዎች ሬሳ ላይ በላዩ ይቆለል ነበር። የተጨነቁ ወላጆች የልጆቻቸውን ሬሳ ከቁልል ውስጥ ለመፈለግ ከውጭ በር ይሰለፋሉ። ተለይቶ የታወቀውን ሰው ሬሳ ለማውጣት ቁልሉን ለሚያወርዱ አዲስ የሥራ መስክ ተከፍቶ ነበር። ማንም ሰው የሚፈልገውን ሬሳ በነጻ አይወስድምና ገዳዮቹ መንግስት ጥይቱን በነጻ ያገኘዋል የሚል አባባል ነበራቸው። የሚፈልገውን ሬሳ ከእጁ ለማስበገባት የሚፈልግ ሰው የጥይት ዋጋ እየተባለ የታወቀውን መክፈል ይገደዳል። የተቆረጠ ዋጋ አልነበረም ግን በአጠቃላይ ክፍያው የሚያሰላው ሬሳውን በበሳሳው የጥይት መጠን ነበር። እድለኛ አባት ልጁ ባንዲት ጥይት የሞተችበት ነበር። በጸሐፊው በኩል የሚያስነውር ቀልድ ውስጥ ለመግባት ሳይሆን ወላጆች በእውነቱ ይሰማቸው የነበረውን ለመግለጽ ነው። ምንም እንኳ የሬሳ ሽያጩን ሐሳብ ያቀረበው ባይታወቅም እንኳ ፈጠን ያለ ገቢ ያመጣ የንግድ ሥራ ነበር። ውሎ አድሮ ወላጆች መክፈል እምቢ ሲሉና ብዙዎች የገደላችኋቸው እናንተው ናችሁ ብሏቸው አሉ፣ ሬሳ ለትርኢት ማቅረብ ሰፋ ያለ ትኩረት እየሳበ ሲመጣ ሽያጩ ቀነሰ። አጋልጥ ተጋለጥ። የሶቪየት ሰበካ ሀገሮች የሽብር ጠበብት በብዛት ኢትዮጵያ ውስጥ ከገቡ በኋላ የማጋለጡ ተግባር የቀይ ሽብሩ አይነተኛ ገጽታ መሆኑ አጋጣሚ አልነበረም። በቀይ ሽብሩ ወቅት የሚከተሉት መልኮች ነበሩት። አንድ፣ ራስን ማጋለጥ። ይህ በእስር ቤት ውስጥ ግብረ ሰይል በሚፈጸምበት ወቅት ወይም ህዝብ በተሰበሰበበት የሚደረግ ነበር። የተያዙ ተጠርጣሪዎች በልዩ ልዩ ወንጀሎች ይከሰሱና የኢሃፓ አባል ወይም መሪ መሆናቸውን እንዲያጋልጡ ይጠየቃሉ። ተጋልጠሃልና ራስክን አጋልጠህ ከሞት ብትተርፍ ይሻልሃል የሚል ነበር የተለመደ ማግባቢያቸው። ቀደም ሲል ያስለፈለፏቸውን የተረቱ እስረኞች ወይም ከኢሃፓ ተገንጥለው ወደ ደርግ የገቡ አንጃዎችን ያመጡና ያጋልጥ ዘንድ እንዲያግባቡት ያደርጋሉ።
የዚህ ሁሉ መጻት ግን ከግብረ ሰይሉ የዳኑ መስሏቸው ራሳቸውን ያጋለጡ በኋላ በግብረ ሰይል መሰቃየታቸውና እንዲያው መረሸናቸው ነበር። በህዝባዊ ስብሰባዎች የተሰበሰበ ህዝብ በሰደድና በመይሶን በታጠቁ ቡድኖች ተከቦ የደርግ ወይም የመይሶን ካድሬ እየተነሳ ሰው ራሱን እንዲያጋልጥ ለረጅም ጊዜ ይደነፋበታል። ከማጋለጥ የተቆጠቡ ሞት እንደሚጠብቃቸው እየተገለጸ ይዛትባቸዋል። ራስህን ካጋለጥክ ግን በኋላ ከተጋለጥክ ወይ ስምህ አብሮ በያዝነው ዝርዝሩ ላይ ከተገኘ ንጻ ምጃ ይወሰድብሃል ይባላል። ካድሬዎቹ የኢሃፓ አባላትና ደጋፊዎች ወይም ዴሞክራሲያን አንድ ጊዜ እንኳ ያነበቡትን ሰዎች ዝርዝር ያላቸው በማስመሰል ያሞኛሉ። ሰውም ደንግጦና ግራ ተጋብቶ ራሱን ያጋልጣል። ዴሞክራሲያ አንድ ጊዜ አንብቤ ያለው የኢሃፓ ደጋፊ ነው ብዬ ጠርጥር ያለው ግን ምንም አላልኩም። ካናርኪስት ጋር ተነጋግሬ ያለው ወዘተ ወዘተ። እነዚያ ራሳቸውን ያጋለጡ ተይዘው በፍጥነት ይወሰዳሉ። በአንድ ቀን ብቻ በግንቦት ወር 1970 ዓመተ ምህረት ጎንደርና ጥቂት ሌሎች ክፍለ ሀገር ከተሞች ውስጥ 6000 ሰዎች ራሳቸውን አጋልጠዋል። 2 ሌሎችን ማጋለጥ። አንድ እስረኛ የሚያውቃቸውን የሌሎች አናርኪስት ስሞች እስኪሰጥ ድረስ ግብረ ሰይል ይፈጸምበታል። ብዙዎቹ አሰቃቂውን ግብረ ሰይል መቻል ያቃታቸው ሌሎችን ያጋልጣሉ። ከራሳቸው መከራ ለመላቀቅ ዝም ብለው እውቂያ ይሰጣሉ። በሌሎች በመጋለጣቸው የተነሳ የተያዙ ዘዎች ግብረ ሰይል ይፈጽሙባቸዋል። ሌሎችን እንዲያጋልጡ ይገደዳሉ። እንዲያ እያለ ዙሪያ ጥምጥም ውስጥ ይሽከረከራል። ሌሎች የማጋለጥ ተግባር በቀበሌዎች፣ በፋብሪካዎች ወዘተ የህዝብ የማጋለጥ ስብሰባዎችም ይካሄዳል። ህዝቡ አናርኪስቶችን እንዲያጋልጥ ይታዘዛል፣ ይገፋፋል። ልጆች ወላጆቻቸውን እንዲወነጅሉ ተደርገዋል። አንዳንዶች የግል ጠላቶቻቸውን በንግድ ወይ በፍቅር ጉዳይ ወደረኛ የሆኗቸውን ለማጋለጥ ሁኔታውን ተጠቅመውበታል። ከዚህም የተነሳ ቁጥር የሌላቸው ከያፓ ጋር ምንም ግንኙነት እንዲህ አይነቱ ወጥመድ እየተጠመደባቸው ተመተዋል። በህዝብ ውስጥ የፍርሃትና የእርስ በርስ መጠራጠር መንፈስ ረበበ። ማንም ማንንም ሊያምን አልቻለም። ወጣቱ ልጅ እናቱን ሊያጋልጥ ይችላል። ሰራተኛዋ ቀጣሪዎቿን ልትወነጅል ትችላለች። ምርጫው ከባድ መጨነቅ መጠበብ የነበረበት ነበር። ራስህን ካላጋለጥክ ሌላው ያጋልጥሃል፣ ሌሎችን ካላጋለጥክ ግብረ ሰይል ወይም ሞት ይጠብቅሃል። ተጨማሪው ችግር ደግሞ ሌሎችን ስታጋልጥ ራስህም የነሱ አባሪ ተደርገህ ስለምትወሰድ ከቅጣት አታመልጥም። የጀገኑቱ መላ በመምታት ለሚደረገው ማጭበርበር ራሳችንን አናዋርድም ብለው ሌላውን አያጋልጡም። አንዳንዴም ሌሎችን ለማዳን በመሞከር በራሳቸው ላይ ይደፈድፋሉ። በአንጻራዊ ደረጃ ደከም ያሉቱ እዚህ ላይ ዳኝነት መስጠታችን አይደለም፣ ማን ሊናገር የነበረ ነውና እዚያው ነበልባል ውስጥ ከነበረው የበለጠ ማን ሊዳኝ ይችላል? ሌሎችንም ራሳቸውንም ያጋልጣሉ። እንዲያ በማድረጋቸው የሌሎችንም የራሳቸውንም ጋር ያስረዝማሉ። ሌሎችን አጋልጠው ርሸናቸው እንዲፋጠን ያስደረጉ ብዙ እስረኞች እስከ 1974-75 ዓመተ ምህረት እንኳ ከእስር ቤት የተወሰዱ በሚስጥር ተገለዋል። ለምሳሌ በአዲስ አበባ፣ በጎንደር፣ በደሴ፣ በጅማ፣ በመቀሌና ሐረር። ቀይ ሽብሩ መላ ሀገሪቱን ይህ ነው ተብሎ ሊገለጽ የማይችል ፍርሃትና በቀላሉ የማይሽር የአእምሮ ቁስል ቁራኛ አድርጓታል። ሽብር የሚለው ቃል አሁን ብዙ ሰው ላይ ፍርሃት ይለቃል። ሽብር ሲባል የሚታያቸው ቀዩ ሽብር ነውና የደረሰው ሞት ቢሉ ሞት አይደለም፣ ህመም ወይ ውርደት ብቻም አይደለም፣ ከዚህ ሁሉ በላይ ነበር። የህዝብን መንፈስና ቀስሙን ሰብሮ ወኔውን ሰልቦ አሜን ብሎ የመታዘዝን ብቻ ከሚያውቅ
كجوز فترة درجة على مورد هن تبلو يتدرج مكرا نبر عند سو كأيو شبر يتنت أطرو قيوت بالله شولاينو بلو يسافو أونت نبرو على ماو لتكاومو عشافري لمالت يميك فلوتن واقع لما سايت قيوت يالله شون مدامت نبر لبزو جزي بزو عمسان لاي يتشي تيوبيانكوا كأي شبر كالك يالف نبر يتكايد بث منقد متانو عرمني عيوينتو لتالم كميشلو ويج نبر كأي شبر سيترقوم يقف يقديا عرمني عوي قبر السيل يريسا مبتعات اسچفچفا قبتاوي رشنا اسكن هيوت مكبر عباتن بلج لجن بعبات ما ونجاجت ترتارين ما السراجت فرهاتنا تسفا مقرد نبر نزيا ايهن كلو صوات ومكراي تكبلوت بوستو تككلو يالفوت ناتشو بامرولاي يكرسون شبر بيانس بيفا اقوموال كتبالة بزو عمتات بوهالان كوا بزبو شمددو يازون تككلن ياسميت لقمقمو يميشلو بشبر وقت موت دنگت كمتا تلق قلق قل نبر يبزو اسرين وطولا جوجنا بيتسابوش راسات شون قبلوال بركاتاي هابا بالات يمرز انكبل بموات راسات شون عطفتوال ديلو تشوم يتباي مرز بمتتات متوال كما يازنا برقتن تكتلو بمي متاو بتقواتتنا بترازم قعار كمموت فتان موت يتمرت نبر دقو قبرسي الفلسامي دبدبو عامرون يمياستنا فترو يميقدل نبر اندام سالك عتشو معينتو قدلن بلو اندي لمنوت يميادر قلنا يبلت اندي السكايو بهيوت ارزلاي يمياقويو نبر قوامي يبلت اسلمي السكاي موت قلقل نبر باندكان وين بسام منتوست لجالبا مونات شوني ايو ولا جوش عندي يلجواكم سكلون سيكبالي تملكتش جنات وندموان باس سكاكي هنيتالا قدلو منقست የውዳሴ መዝሙር እንድትዘምር የተገደደች እህት እጅግራቸውን አጥተው ሉሻቸውን ያሳዩ እስር ቤት ያሉት ለእውርነት የተዳረጉት በግብረ ሰይል አምሯቸውን የሳቱትን ወጣቶች የሚንከባከቡ ወላጆች ወዘተ ወዘተ የቁም ስቃይ ለቋሚዎች ቀዩ ሽብር ከሞት የከፋ ትርጓሜ ነው የነበረው ቀዩ ሽብር ጨቋኙ ገዥዎች የስልጣን ጥማቸውን ለማርካት እስከምን ያህል የዝቅጠት ደረጃ ሊወርዱ እንደሚችሉ አሳየ። የወላወሉና ሌሎችን ተቆመው ወደ እርግጠኛ ሞት የሰደዱ ብዙዎችን አፍረት አለበሳቸው። ጥቂቶች ምሁራን በመንግስት ከተቀጠሩት ማይማን ገዳዮች ያልተሻሉ ያውም ባይብሱ ሆነው በመገኘታቸው ለምሁራን የነበረውን አክብሮት አጎደፈው። ቀዩ ሽብር በተግባር ሲውል ሀገሪቱ ልትወጣውና ልትፈቀው ብዙ አመታት የሚፈጅባት ጉዳት አደረሰባት። ለላ ፕሮግራማችን በዚህ ተናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ